ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል? የሁድ ምሽት የካቲት 5 2015 ዓ.ም ተምረት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። የደንገረሙ መሰናዶውን በመምራት ኤልያስ አስማረ በቅንብሩ አሉላ ከበደ በምሽቱ ዋና አዘጋጅነት አብረናችሁ የምናመሽ ይሆናል። ዛሬም እንደተለመደው በሳምንት ውስጥ ከተደመጡትን ቅሮቻችን ማከል ተደግሞ ቢሰሙ መልካም ናቸው ያላቸው ነው መራርጠን ይዘን የመጣነው። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱት ወደ 900,000 የሚጠጉ ኢትዮጵያውያን ተማሪዎች መካከል ከ50% በላይ አማካይ ውጤት ያስመዘገቡት 3.3% ብቻ መሆናቸው ሲያነጋግር ሰንብቷል። በአንጻሩ ደግሞ አንዳንድ ትምህርት ቤቶች ያስፈተኗቸውን ተማሪዎች ሙሉ በሙሉ በከፍተኛ ትምህርት እንዲያልፉ ማድረግ አስችሏል። የደሴው ይሁኔ ወልዱ ልዩ አዳሪ ትምህርት ቤት በዚህ ረገድ ከሚጠቀሱት መካከል አንዱ ነው። ከተማሪዎቹ መካከል በሀገር አቀፍ ደረጃ ከፍተኛ ውጤት በማምጣት አንደኛ የሆነው ሚኪያስ አዳነ ይገኝበታል። 666 ነጥብ አምጥቷል። መስፍን አድራጌ ከተማሪውና ከትምህርት ቤቱ አስተዳደር ጋር ያደረገው ቆይታ በመቀጠል ይቀርባል።
በአማራ ክልል የመጀመሪያ የሆነውና በደሴ ከተማ የሚገኘው ይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት በ8ኛ ክፍል ብሔራዊ ፈተና የተሻለ ውጤት ያላቸውንና የመግቢያ ፈተናውን ማለፍ የቻሉ ተማሪዎችን በአዳሪ ትምህርት ቤት አቅፎ ማስተማር ከጀመረ 4 ዓመት ሆኖታል። ቤቱ በ118 ተማሪዎች የጀመረውን የቀበላ አቅም ወደ 300 ከማሳደግ ባለፈ ዘንድሮ ለመጀመሪያ ጊዜ ለ12ኛ ክፍል መልቀቂያ ብሔራዊ ፈተና ያስቀመጣቸውን ተማሪዎች ሙሉ በሙሉ ለዩኒቨርሲቲ በማሳለፍ ጅማሬውን በስኬት አሟጭቷል። የትምህርት ቤቱ ርዕሰ መምህር በለጠ ኃይሌ
ይህ ዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ውጤት ትምህርት ቤቱ ለመጀመሪያ ጊዜ ነው 12ኛ ክፍልን ያስፈተነው። 68 ተማሪዎች ያስፈትኗል። ከ68ቱ ተማሪዎች ውስጥ 25ቱ ተማሪ 600ና በላይ፣ 40ው ተማሪ 500ና በላይ፣ 3ቱ ተማሪዎች ደግሞ 450ና በላይ አምጥተዋል። ሁሉም ተማሪዎቻችን 100% ወደ ዩኒቨርሲቲ ይገባሉ። ትምህርት ቤቱ በአጠቃላይ ውጤትም አንደኛ ነው። አንድ ትምህርት ቤት 25 ተማሪ 600 ያመጣ ያለ እና በክልል ደረጃም 70 ናቸው 25ቱ እዚህ ትምህርት ቤት።
ለስኬቱ 3 መሰረታዊ ነጥቦችን ያነሳሉ ርዕሰ መምህሩ።
የመጀመሪያው የመምህራኖች ብቃት ነው። ሁለተኛው ደግሞ የተማሪዎቹ ብቃት ነው። ተማሪዎቹም ቢሆን በጥሩ ውጤት ያላቸው ናቸው ተመልምለው የገቡት። ጥሩ ውጤት ያላቸው ተመልምለው ቢገቡም የመምህራኖቻቸው ብቃት ተነሳሽነታቸውን ጨምሮታል። በሶስተኛ ደረጃ የትምህርት ቤቱ አመራር ለትምህርቱ ስራ ብቻ ነው ትኩረት ሰጥቶ የሚሰራ።
የትምህርት ቤቱን ስኬት የበለጠ ካደመቁት ተማሪዎች በሀገር አቀፍ ደረጃ ከፍተኛ ውጤት ያስመዘገበው ተማሪ ሚኪያስ አዳነ አንዱ ነው። 666 ነጥብ በማስመዝገብ በ1997 ዓ.ም በደቡብ ወሎ ዞን የደላንታ ወረዳ ከተማ በሆነችው ወገል ጤና ነው የተወለደው ሚኪያስ። ለትምህርት የተለየ ፍቅር ያለው ታዳጊው ሚኪያስ ካጸደ ህጻናት ጀምሮ 8ኛ ክፍል እስኪደርስ ለውጤት አዲስ አይደለም። ቀዳሚነቱንም የሚገዳደረው እምብዛም አልነበረም።
ከአንድ እስከ አራት የነበረ የጥሩ ስኮር ነበረ። ከአምስት እስከ ስምንትም እንደዛው። ሚኒስትሪ ላይ 92 አምጥቼ ወደ ደሴ ልዩ አዳሪ ትምህርት ቤት ገባሁኝ። እዛ ለ4 ዓመት ትምህርቴን ተከታተልኩኝ። አሁን ከጥቂት ወራት በፊት ተመወሰድኩኝ ማለት ነው።
የተሻለ ውጤት አስመዝግቦ አዳሪ ትምህርት ቤቱን የተቀላቀለው ሚኪያስ የተሻለ ውጤት በማስመዝገብ ወደ ሌላ የህይወት ምዕራፍ ተሸጋግሯል። ከሌሎች የተለየ ነገር የለኝም የሚለው ሚኪያስ ለውጤታማነት ግን የአቅሙን ያህል እንደጣረ ይናገራል።
ትምህርት ላይ አብዛኛው ያው ሀርድወርክ ነው። ምን ውጤት የምታመጣው ጠንክረህ ስትሰራ ብቻ ነው። አንዳንዴ ሲስተማቲክ ትሆናለህ። ብዙ የምከተላቸው ሜቶዶች አሉ። ቢሆንም ጠንክረህ መስራት ከቻል እንደኔ መሆንም ትችላለህ ብዬ ነው።
የወገል ጤና ሁለተኛ ደረጃና መሰናዶ ትምህርት ቤት መምህር የሆኑት ወላጅ አባቱ አዳነ እውነቱ ልጃቸው በፈተና የማይደናገጥ ያሰበውን ለማሳካት ምቹ ያልሆኑ አጋጣሚዎች ቢፈታተኑት እንኳ የራሱን መንገድ የሚከተል ነው ይሉታል። ለስኬታማነት በተለይ የሰሜኑ ጦርነት ከስነ ልቦና አለመረጋጋት እስከ አካል መጎሳቆል፣ ከአካባቢ ርቀው እስከ መፈናቀል ያደረሳቸው መሆኑን አስታውሰው ልጃቸው በለጋ እድሜው ያጋጠመውን ችግር በፈተና ውጤቱ ድል ነስቶታል ብለዋል። የህወሓት ኃይሎች ወገል ጤናን ሲቆጣጠሩ መላ ቤተሰቡ ወደ ደሴ ተፈናቀለ። ከአንድ አመት በፊት
ደሴ አንድ ወር እንትን አለ ተቀመጠ። እንደዚህ ሲሆን ግን የያዘውን የሪፈረንስ ማቴሪያል ይዞ ነበረ። የትምህርት ቤት ቴክስቶችና ሪፈረንስ ሙሉውም ማለት ነው። እንደ ስንቅ ምግብ ከመያዝልቅ እሱን ነበር ይዞ የሚጓዝ ነበር ይዞ መጣ። እዚህ አንድ ወር ከቆየ በኋላ በአጋጣሚ ጠላት ገባ በግር ወደ ኮምቦልሻ ሀርቡ እዛ አጣየ ላይ እንደገና ጦርነት እንትን አለ። ወደ አዲስ አበባ ልንሄድ አሁንም በመኮይ ብለን ወደ ደል ተራራ ወጣን። እሱን ወጣውረድ መጽሐፉን ተሸክሞ ነበር። እኔ የሚገርመው ነገር ሰው የሞተ ያየህ ያን ያህል ተስፋ በቆረክበት ጊዜ መጽሐፍ ተሸክሞ መንቀሳቀሱ ምን ያህል አላማ እንዳለውና ይሄ ያልፋል ነገ ብሩህ ቀን ይመጣል ብሎ የሚያስብ በመሆኑ የዘወዴ ባህር ዳር የተወሰነ አንድ ወር ቆየ። ተመልሶ መጣ። ታሳስ አካባቢ ላይ ነው የተጀመረው ትምህርት። ያው ዘግይቶ ማለት ነው ጥር ታሳስ አልተጀመረ ጥር አካባቢ ያው ክረምቱ ላይ ባለው ሙሉ ጊዜውን ተጠቅሞ አነበበ።
የሰሜኑ ጦርነት አንዴ ሲያባራ አንዴ ሲያገረሽ ዓለም አቀፉ የኮቪድ ወረርሽኝ የጤና ስጋት ሆኖ ሲመጣ የሱንና የጓደኞቹን ትኩረት ከማወክ ባለፈ አንዳንዴም ተስፋ የሚያስቆርጥ ስሜት ይሰማቸው እንደነበር ያስታውሳል።
ከ11ኛ ክፍል ጀምሮ ላይክ ሴት አላረቁ ነበር። ጦርነቱም አለ እንደገና ደግሞ ተመልሰንም ከጦርነት አሳስ ላይ ሚድ ላይ ነው የጀመርነው የአመቱ አጋማሽ ጋር ሰኔ ላይ የሁለት ሴሚስተር ትምህርት በአውስቶር ውስጥ ጨርሰን ሞዴል አለ በዛ ላይ ደግሞ ማትሪክ ደግሞ ከሁለት ወር ክረምት ብቻ ነው የተሰጠን። በዛ ጊዜ ውስጥ እኔ ነው እንትን ማድረግ የቻልኩት። ያው ትንሽ በጣም ጣና ነበረ ምንም ተወጥቷል።
ዛሬ ላይ ቆሞ የትናንቱን ፈተና ሲያስታውስ ነገም ፈታኝ ጉዞዎችን በትጋት እንዲወጣ ስንቅ ሆኖታል። በተለይ ደግሞ የትምህርት ቤቱ አጋርነት መሰረታዊ የሚባሉ አቅርቦቶችና አደረጃጀቶች ባልተሟሉበት ትምህርት ቤት ተምረው የተሻለ ውጤት ያስመዘገቡት ጓደኞቿን በአድናቆት የምታነሳውና ከሰሜን ሸዋ ዞን ሸዋሮቢት ከተማ የ8ኛ ክፍል ብሔራዊ ፈተናን 92 ከማምጣት ባለፈ የተሰጣተን የመግቢያ ፈተና በብቃት በመወጣት አዳሪ ትምህርት ቤቱን የተቀላቀለችው በእምነት በላይሆን የ12ኛ ክፍል ተማሪ ነች። የጓደኞቿ ስኬት እሷንም ለተሻለ ስራ እንድትነሳሳ የሞራል ብርታት እንደሆናት ተናግራለች።
በእውነቱ እኔ እንደዚህ ከፍተኛ ውጤት ይሰራል ብዬ አልጠበቅኩም። ማለት ተማሪዎች ጎበዝ ተማሪዎች እንዳለ እናውቃለን፣ ግን ትምህርት ቤቱ ላይ ያለውን ሁኔታ ስንመለከት በቃ በማይመች ሁኔታ ነው። ማንም ሰው መጥቶ ቢያይ የሚመች ሁኔታ የለም። ኢቨን በቃ ብዙ ችግር አለና በዚህ ችግር ውስጥ ይህን ያህል ውጤት መሰራቱ ውጤት ጥሩ ውጤት እንደሚሰራ ይገመታል፣ ግን በዚህ ልክ ከሀገሪቱ ይሰቀላል ተብሎ አይጠበቅም። በጣም ደስ ብሎኛል። በቃ እኔ በትምህርት ቤቴ ኮርቻለሁ። ለቀጣይ ደግሞ ከዚህ የተሻለ እንደሚሰራ ነው በቃ የጠበኩት እና በቃ ከፍተኛ ውጤት አብዛኞቹ ተማሪዎች ከ500 በላይ ነው ያመጡት። ከ500 በታች እንደውም ሁለት ተማሪ ሶስት ተማሪ ነው አምጥቷል ራሱ የተባለው እና በቃ በጣም ደስ ብሎኛል። ውጤቱን ከሰማ በኋላ በቃ ይሄን ደረጃ ማስቀጠል እንዳለብን ነው ያመንኩት። ድሮ ከነበረኝ መነሳሳት በተሻለ ሁኔታ አሁን በሀገሪቱ ከፍተኛ ውጤት ተሰርቷል። በክልሉም በጣም ጥሩ የሚባል ውጤት ተሰርቷል። ስለዚህ በዚህ ሁኔታ እንድንቀጥል ቀጣይ አመት ይህን ደረጃችንን ማስነጠቅ የለብንም ብዬ ነው የማምነው። የምሰራውም ደግሞ ያን ለማስቀጠል ነው።
የትምህርት ቤቱ ምክትል ርዕሰ መምህርም በተማሪዎች የሚነሳውን የውስጥ አደረጃጀት ችግር ይስማሙበታል። ትምህርት ቤቱ ተማሪዎችን አስተምሮ ለውጤት እያበቃ ያለው በተሟላ ግብአት እንዳልሆነ በማስታወስ
ብዙ የፋሲሊቲ ጉድለቶች አሉብን። በተለይ ከዚህ ከጦርነቱ ጋር ተያይዞ ወደ 26 ሚሊዮን እና ከዛ በላይ የሚሆን ንብረቶች ናቸው ይወደሙብን። ይሄን ችግር በሙሉ ተቋቁመው ያን ብቻ አይደለም መጀመሪያ ሲገቡ የዚህ አመት ተፈታኞች ሲገቡም የካቲት ላይ ነው የገቡት። ከየካቲት ጀምሮ የአመቱን ትምህርት ባጭር ወራት ተምረው በሚቀጥለው አመት 2012 ላይ ኮሮና እንደሚታወቀው አገር አቀፍ ነው። በዛም ትምህርት መቆራረጦች አሉ። ከዛም ባሻገር በጦርነቱም ብዙ ትምህርት መቆራረጦች አሉ። ይህን ሁላ ችለው ነው ለዚህ ውጤት የበቁትና ውጤቱም በዚህ ፈተና ውስጥ ነው በመምጣቱ ኮርተናል።
ከፍተኛ ውጤት አስመዝጋቢው ሚካያስ በበኩሉ በቤተሰቡ በጓደኞቹና በሚዲያው የተሰጠው ትኩረት ከዚህ በኋላ ሌላ ደራ እንደሚጠ ብቀኝ አስገንዝቦኛል ብለዋል።
አሁን ስሰራም የነበረው የትምህርት ቤት አደራ ነበረብህ። ማትሪክ ለምሳሌ ስትፈተን የቤተሰብ አደራ ይኖርብሃልና አልቲሜትሊ ደግሞ ለራስህ ብለህ ነው የምትሰራው። አሁን ላይ ግን ያው ግልጽ ሲሆንም ምን ሲሆንም እንደዚህ ስትታወቅም ግድ ሀገር መጥቀም እንዳለብህ ይገባሃል። ማለት ድጋፍ በተሰጠ ቁጥር ያንን እንዴት አድርጌ ነው መልሼ መስጠት የምችለው የሚለውን ስለሆነ የምታስበው።
በተለይ በፊዚክስ የትምህርት ዘርፍ ተሰማርቶ አገርና ሕዝብን ማገልገል ይፈልጋል ወጣቱ። ግን ደግሞ ትምህርቱ በመጀመሪያ ዲግሪ ደረጃ አገር ውስጥ እንደማይሰጥ የጠቆመው ሚኪያስ የውጭ ትምህርት እድል ቢያገኝ ፍላጎቱ መሆኑን ጠቅሷል።
እኔ ያው ፊዚክስ ዘርፍ ላይ ብንቀሳቀስ ደስ ይለኛል። ከበፊት ጀምሬ ፓሽን ነበረ የፍላጎት ነበረኝ። እኔ የምፈልገው ፊልድ የሪሰርች ፊልድ ነው። ሴለስቲያል ቦዲዎች፣ ስለ ፕላኔት ሞስትሊ እንትን ነው የሪሰርች ፊልድ ነው እና አግሪካልቸር ላይ ለምሳሌ ትንበያ መስጠት ትችላለህ፣ ልክ ለሜትሮሎጂዎች ማለት እና ሞስትሊ እንደዚያ አግሪካልቸር ጋር የተያያዘ ነገር ነው።
ሚኪያስ እና ዳሪ ትምህርት ቤቱ እንደ ግለሰብም እንደ ተቋምም ስኬታማ ቢሆኑም በአገር አቀፍ ደረጃ የተመዘገበው ውጤት ግን አሳሳቢ መሆኑን የሚናገሩት በርካቶች ናቸው። የሚኪያስ አባትም ይሄን ነበር ያሉት።
በተለይ አሁን ጥያቄ ሊሆን የሚገባን አሁን የትምህርት የመጣው ውጤት በጣም አስደንጋጭ ነው። 3.3 አካባቢ የሆነ ውጤት
ያለፉት
ማለት ነው። እኛ አሁን እንደ ሚዲያ እናንተ መስራት ያለባችሁ፣ እኛም እንደ መምህር መስራት ያለብን፣ ሀገሪቱ ህዝብ መስራት ያለበት ምን ላይ ነው? እነዚህ 3% ያለፈና የወደቁት ላይ ለምንም ሆነ ነው? እርግጥ በጣም ደስ የሚል ነው። አሁን ልጁን ስጠይቀው የስራዬን አገኘሁ ነው ያለኝ። እንዴት ስለው ቢያንስ ብዙ ተማሪ ይዞ የመውጣት አለ። አሁን ጎበዞቹን ተከትለው የሚመጡ ኩረጃ እንደ ባህል ሆኖ የመጣበት ነው። በዚህ ኩረጃ የተማመነ ተማሪ ነበረ። ኩረጃው በአጋጣሚ የፈተና አሰጣጡ አስቀርቶታል ሙሉ በሙሉ። እንደውም አሳስ እያልኩ ነበር፣ አንዳንድ ጥያቄዎችን እየጠየቅኩ ይሰ ልጆቻችን ቢወድቁም እንኳ አሰራሩ ይቀጥል የሚል ነው። የእኔ ልጅ አለፈ ብዬ አይደለም፣ ነገ ተጠያቂ ነኝ። እንደ መምህር ተጠያቂ ነኝ፣ እንደ ወላጅም ተጠያቂ ነኝ።
ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
በመከታተል የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቪኦኤ መሰናዶን ነው። ታቸር ዝናቡ የካንሰር መድኃኒቶች ተመራማሪ ስትሆን በቅርቡም በቤልጅየም መንግስት የጥናት መደገፊያ አግኝታለች። ታቸር በዋናነት ትኩረቷን በህፃናት የደም ካንሰር ላይ በማድረግ መድኃኒት የተላመዱ የካንሰር አይነቶችንም ታጠናለች። ታቸር አባቷን በካንሰር ምክንያት ማጣቷ ምርምሯን ወደ ካንሰር እንድታዞር እንዳደረጋትም ትናገራለች። ስለ ምርምሯ ይዘት እንዲሁም ደግሞ በኢትዮጵያ ስላለው የህፃናት ካንሰር ሕክምና በተመለከተ ከታቸር ጋር ያደረኩት ቆይታ ቀጥሎ ይቀርባል። በጣም ነው የማመሰግነው ስላገኘሁሽ፣ ደስ ብሎኛል። እስቲ ሙያሽን ማንነትሽን ለተመልካቾቻችን አስተዋውቂልን ከዛን ጀምር።
እሺ፣ ታቸር ዝናቡ እባላለሁኝ። በሙያ ፋርማሲስት ነኝ። አሁን ደግሞ የዶክትሬት ተማሪ ነኝ። ሁለተኛ ዓመት የዶክትሬት ተማሪ ነኝ። ከህፃናት ካንሰር ጋር የተገናኘ ጥናት እያካሄድኩኝ ነው።
ምናልባት ግን ብዙ ሰዎች ሊጠይቁ የሚችሉት ነገር ስለሆነ እንደ መንደርደሪያም እንዲሆን ታቸር እንዴት ነው የመጣ?
ያ ታቸር እንግዲህ በህፃንነቴ የወጣልኝ ስም ነው እና ቤተሰባችን ውስጥ ቅርብ የሆነ የአባቴ ጓደኛ እንደ ማርጋሬት ታቸር፣ እንደ ጠቅላይ ሚኒስትር ወይ የእንግሊዝ ጠቅላይ ሚኒስትር ጠንካራና ጎበዝ ሴት የምትሆኝ ይመስለኛል ይል ነበር እና ከዛ ጋር በተገናኘ የተሰጠኝ ስም ነው። ከዛም በኋላ አባቴ በሷ ምሳሌ አድርጎ ይጠራኝ ነበረ። ከሱ ጋር በተገናኘ ታቸር ተብያለሁኝ።
መልካም። እሺ፣ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና እስኪ ጥቂት ስለ ስራሽ አሁን ስላለሽበት ምርምር ይዘት ንገሪኝ።
እሺ፣ አዎ፣ እንዳልሽው አንቺ እኔ የማጠናው የህፃናት ካንሰር እና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው የማጠናው። የህፃናት ካንሰር በፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ። የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህፃናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸውም የካንሰር አይነቶች አሉ። ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛ እና ከመድኃኒታውም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው። እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በመድኃኒት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው ማለት ነው።
ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ህጻናት እንደሚይዛቸው ራሱ የማያውቁ ብዙ ሰዎች ይኖራሉ እና የህጻናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ሊታወቅ ይችላል?
አዎ፣ አንቺ እንዳልሽው በጣም ብዙ በሚዲያ ላይም የምንሰማው ስለ አዋቂዎች ካንሰር ነው። ግን የህጻናት ካንሰር በህጻናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህጻናቶችን የሚያጠቃ ነው። ከእድሜያቸው እስከ 1 ዓመት ድረስ ያሉ ህጻናትን ነው የሚያጠቃው። እንደውም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህጻናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። ያንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚለያያቸው ነገሮች አሉ። አንደኛ ህጻናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው። ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መንጫውን ባናቀውም በአዋቂዎች ላይ ያሉ ካንሰሮች ግን ከየኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል፣ መጠጥ ከመጠጣት አብዝቶ ሊሆን ይችላል፣ ወይም ደግሞ አላስፈላጊ ውፍረት ጋር የተገናኙ የካንሰር አይነቶች አሉ። ህጻናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል በዘር የሚተላለፍ ሊሆን ይችላል። ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም።
በአሁን ሰዓት ያለው የህጻናት የካንሰር ከመድኃኒትም ጋር ሊሆን ይችላል ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል?
እንግዲህ በዓለም አቀፍ ደረጃ እኔ ባለሁበትም ሀገር በአውሮፓም በአሜሪካም ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ህዋሳቶችን የሚገሉ ናቸው። ስለዚህ አንዳንድ ጊዜ እንደውም በእነሱ ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል። ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው። አሁን ያሉት ጥናቶች ግን እንደዚህ አይነት መድኃኒቶች ከመጠቀም አንስ የተለየ የካንሰሩን ህዋስ ወይም የካንሰሩን ሴል ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው ከበፊቱ ኬሞቴራፒቲክስ።
በኢትዮጵያ ያለውን የካንሰር ህክምና አሰጣጥ እና ሁኔታ እንዴት ታየዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪኝ ደስ ይለኛል።
የካንሰር ህክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም እኔ እስከማውቀው ድረስ። እኔ ባለኝ መረጃ የአዲስ አበባ ከተማ ፖፑሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ሆስፒታል አዳማ ውስጥ እንዳለ አውቃለሁ። ስለዚህ
ምዝገባ ማለት ነው የህሙማን ምዝገባ።
ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። ተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፋል። ከዛም በተጨማሪ ወደ ህጻናት ካንሰር ስንመጣ ደግሞ ቅድም መግቢያ ላይ እንዳወራሁት የህጻናት ካንሰር ብዙ ፐርሰንት የመዳን አቅም አለው። ግን እነዛ ራሱ መዳን የሚችሉት የህጻናት ካንሰር አይነቶች የተጠቁ የኢትዮጵያ ህጻናት የመዳን ቻንሳቸው በጣም ዝቅተኛ ነው። ምክንያቱም የመድኃኒት እጥረት አለ።
ለህፃናት በተለየ ሁኔታ መደረግ አለባቸው የምትያቸው እንክብካቤዎች ምንድናቸው? በተለይ ካንሰር ላለባቸው ህፃናት
በጣም ብዙ እንክብካቤዎች ያስፈልጋሉ። ቀደም እንዳልኩሽ የካንሰር ህፃናት ላይ ካንሰር ለካንሰር የምንሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም በንጽህና ነው መያዝ ያለባቸው። ሁለተኛ ነገር ደግሞ የምግብ አሰጣጣችንም የተለየ መሆን አለበት ለነዚህ ህፃናት። ስለዚህ ብዙ የሚደረጉ ነገሮች አሉ እነሱን ሰፖርት ለማድረግ።
የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህፃናት መድኃኒት አቅርቦትን በተመለከተ መደረግ አለባቸው የምትያቸው ነገሮች ምንድን ናቸው?
በአጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አይደሉም፣ በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች ራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያው መታከም አለባቸው። በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ ውስጥ ካልታከሙ በጣም አደገኛ ነው። ያው እንደ አይ ቲንክ ይሄንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል፣ በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት ባይኔ። ግን በአጠቃላይ በጣም ችግር አለ የካንሰር መድኃኒት አቅርቦት
ደግሞ ወደ ቴክኖሎጂ ዘገባ ነው። ብዙ ጊዜ በረጅም ጉዞዎች ላይ እንዲሁም ደግሞ ብቻችንን በምንጓዝበት እና በቤት ውስጥ በምንሆንበት ጊዜ በዙሪያችን ሰዎችን ላለመረበሽ የጆሮ ኢርፎኖችን ወይም ደግሞ ማዳመጫዎችን እንጠቀማለን። ለመሆኑ ይሄ የቴክኖሎጂ ውጤት ምን አይነት ጉዳት አለው በሚለው ዙሪያ የተሰናዳውን ዘገባ ቀጥዬ አቀርብላችኋለሁ።
ቃም ይሁን የሬዲዮ መሰናዶ አለም ደግሞ በድረገጽ ላይ ያለ ፖድካስት አንዳንዴ የሚሰሙት በጆሮ ማዳመጫዎች ሊሆን ይችላል። እነዚህ መሳሪያዎችን ሰዎች በቀን ለምን ያህል ጊዜ ይጠቀሟቸዋል ብለን ልንቃኝ ነው።
የጆሮ ማዳመጫዎቹን ለአንድና ለሁለት ሰዓታት ተጠቀማቸዋል። ከዛ የበለጠ ግን አልጠቀምም።
ዛሬ የተጠቀምኩት በህዝብ ባስ ላይ የተጓዝኩ ያለሁና ከዚያ ደግሞ ማታም ወደ ቤት ስመለሳለሁ ነው። ለግማሽ ሰዓት ቢሆን ነው።
በቀን ምናልባት 4 ሰዓት ያህል ልጠቀመው ይችላሉ።
ዶክተር አርኪሜደስ ባምቦ የአንገት በላይ ሐኪም ናቸው። የጆሮ ማዳመጫዎችን ስለመጠቀምና ስላላቸው አደጋ እንዲህ ይላሉ።
ከሰባ ዴሲቤል በላይ በሆነ የድምፅ መጠን ከፍቶ ለ30 ደቂቃና ከዛ በላይ ለሆነ ሰዓት የጆሮ ማዳመጫዎችን ለሚጠቀም ሰው በድምፅ ጫጫታ የተነሳ በሚከሰት የጆሮ የመስማት መሳን ሊያጋጥም ይችላል።
ዶክተር አርኪሜደስ ጨምረው ያብራራሉ።
አንዳንድ ጊዜ ሰዎች በጫጫታ መሃከል ሆነው የጆሮ ማዳመጫ ይጠቀማሉ። በእንደዚህ አይነት ሁኔታዎች ውስጥ ከጫጫታው ለመራቅ ድምፁን ከፍ ያደርጉታል። ይሄ ጆሮ ውስጥ ባሉ ህዋሶች ላይ ቀጥተኛ የሆነ ተጽዕኖ ይኖረዋል። እንዲያ ነው የጆሮ የመስማት አቅም እየተዳከመና እየጠፋ የሚመጣው።
ይሁን እንጂ አደጋው እዚህ ጋር ብቻ አያበቃም።
እዚህ ጋር እንደምናያቸው በጆሮ ታምቡር መካከል ድምፅ የሚያሳልፉ ማዳመጫዎች አንዴ ጆሮ ውስጥ ከተሰኩ በኋላ የሚኖራቸው የድምፅ እርግብግቢት ጆሮ በጊዜያዊነትና ለዘለቄታው መስማት እንዳይችል ያደርጋሉ።
የጆሮ ማዳመጫዎች ጉልህ የሆነ ጠቀሜታ አላቸው። ይሁን እንጂ ለጆሮአችን ስንል ቢያንስ በየአንድ ሰዓት ልዩነት ለ30 ደቂቃ ያህል እረፍት ማድረግ እንዲሁም ደግሞ መሐከለኛ አሊያም ተመጣጣኝ የሆነ የድምጽ መጠን ላይ በማድረግ መጠቀም እንደሚገባ ዶክተር አርኪሜደስ በክረዋል። የጋቢና ቪኦኤ የእሁድ ምሽት የካቲት 5 2015 ዓ.ም ምረት መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ አሉላ ከበደ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛው የቴሌቪዥን መሰናዷችን እንጠብቃችኋለን። አሃዱ ሬዲዮና ቴሌቪዥን ላይ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል እንዲሁም ደግሞ በኢትዮሳት ሳተላይትና በቪኦኤ ፓሪክ የፌስቡክ ገጽ ላይና ድረገጽ ላይ ተከታተሉን ዘንድ እንጋብዛለን። የዛሬውን እዚህ ላይ ፈጸምን። ጤና ይስጥልኝ።